ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ነሐሴ 30 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ከዚያም ጠላት ወዳጅ ላይሆን በሚል ርዕስ ከዚህ ቀደም በፍኖተ ዲሞክራሲ ተላልፎ የነበረ ሐተታ እናሰማለን። ነሐሴ 26 ቀን 2010 ዓመተ ምህረት ኢሃፓ ይፋ የወጣበት 43ኛ ዓመት ተከብሯል። ይህንኑ በሚመለከት ነሐሴ 26 ሲከበር በሚል ርዕስ የቀረበውን ጽሑፍና ድርጅቱ ይፋ የሆነበትን 40ኛ ዓመት ለመዘከር የወጣውን የነሐሴ ወር 2007 ዓመተ ምህረት የዴሞክራሲያ እትም አቅርበን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። ለአንድ ሳምንት ያህል በስራ ማቆም አድማ ላይ የነበሩት የአየር ትራፊክ ተቆጣጣሪዎች ወደ ስራቸው መግባታቸውን የሲቪል አቪዬሽን ባለስልጣኖች ለዜና ተቋሞች በሰጡት መግለጫ ተናግረዋል። ሰራተኞቹ ወደ ስራቸው የገቡት በምን ጉዳይ ላይ ተስማምተው እንደሆነ የሚታወቅ ነገር ባይኖርም በሰራተኞቹ ደሞዝ ላይ ማስተካከያ ለማድረግ ጥናት የሚካሄድ መሆኑ ቀደም ብሎ መገለጹ ይታወቃል። ይበንዲ እንዳለ አድማውን አስተባብራቸዋል የተባሉ 9 ሰዎች በቁጥጥር ስር መዋላቸው የተዘገበ ሲሆን ማክሰኞ ነሐሴ 29 ፍርድ ቤት መቅረባቸው ታውቋል። የፖሊስ የምርመራ ቡድን ለፍርድ ቤቱ ባቀረበው ሪፖርት ግለሰቦቹ በአገር ኢኮኖሚ ላይ ሻጥር በመስራትና በኢኮኖሚው ላይ ጫና በማሳደር ወንጀል እንዲሁም በቡድን በመደራጀት መንግስትንና ህዝብን ለመለያየት ተንቀሳቅሰዋል፣ ሌሎች ሰራተኞች ስራ እንዲያቆሙ አነሳስተዋል የሚሉ ክሶች የቀረበባቸው ሲሆን ፍርድ ቤቱ የ14 ቀን የምርመራ ጊዜ የሰጠ መሆኑም ታውቋል። የራያን የማንነት ጥያቄ በማንሳት ረቡዕ ነሐሴ 30 ቀን በአዲስ አበባ ከፍተኛ ተቃውሞ መካሄዱ ተነግሯል። ሰልፈኞች ይዘውት ከወጡት መፈክር መካከል የራያ የማንነት ጥያቄ ይመለስ፣ የፌዴራል መንግስት በጉዳዩ ላይ ወሳኝ ምላሽ ይስጥ፣ በራያ የሚደረገው ህገወጥ ሰፈራና የመሬት ወረራ ይቆም፣ ለ27 ዓመታት በራያ ህዝብ ላይ ይዘረጋው ቅኝ አገዛዝ ይቆም የሚሉና ሌሎች መፈክሮች የሚገኙባቸዋል። ማክሰኞ ነሐሴ 29 ቀን 2010 በደቡብ ኢትዮጵያ በዳውሮ ዞን በተፈጠረ የመሬት መደርመስ 12 ሰዎች ህይወታቸውን ማጣታቸውን እንዲሁም ሌሎች 4 የአካል ጉዳት ደርሶባቸው በአካባቢው የጤና ጣቢያ እየታከሙ መሆናቸው ታውቋል። እስካሁን የ10 ሰዎች አስከሬን መገኘቱና የሌሎቹ ፍለጋ ላይ መሆኑም ተነግሯል። ባለፈው አንድ አመት በተለያዩ ጊዜያት በተነሱ ግጭቶች ምክንያት የዜጎች ግድያ፣ መቁሰልና መፈናቀል የደረሰባት ሞያሌ አሁንም ከበድ ያለ ውጥረት ውስጥ የምትገኝ ሲሆን በ2011 ተማሪዎች ወደ ትምህርት ገበታቸው የመመለሳቸው ጉዳይ አሳሳቢ መሆኑን የአካባቢው የአስተዳደር ኃላፊዎች ገልጸዋል። በተለይ በሞያሌ ወረዳ 5ቱም ቀበሌዎች ላይ በጸጥታ ስጋት ምክንያት የሁለተኛ ደረጃ ተማሪዎች እስካሁን መመዝገብ አለመቻላቸው አሳሳቢ መሆኑን እነዚህ ባለስልጣኖች ተናግረዋል። የሞያሌ ከተማ በአሁኑ ጊዜ በወታደራዊ ቁጥጥር ስር ትገኛለች። ባለፈው ሳምንት በሊቢያ ዋና ከተማ በትሪፖሊ የእርስ በርስ ግጭት ፈጥረው ለበርካታ ህይወት መጥፋት፣ ለብዙዎች አካል ስንኩል መሆንና መፈናቀል ምክንያት የሆኑት ተጻራሪ የሚሊሻ ኃይሎች የተኩስ አቁም ስምምነት ያደረጉ መሆናቸውን የተባበሩት መንግስታት ድርጅት ምንጮች ገለጹ። በግጭቱ 44 ሰዎች የሞቱ ሲሆን 1800 ቤተሰቦች የተፈናቀሉ መሆናቸው ታውቋል። ከዚህ በፊት በተደረጉ 2 የተኩስ አቁም ስምምነቶች በተከታታይ በፈረሱበት ሁኔታ የዛሬውም ስምምነት ላለመፍረሱ ምንም ማረጋገጫ የለውም ተብሏል። የተኩስ አቁም ስምምነት የተደረገው ወታደራዊ መኮንኖች በከተማዋ አካባቢ የሚገኙ የሁሉም ሚሊሻ ቡድኖች መሪዎችና በተባበሩት መንግስታት ድርጅት የሚደገፈው የአንድነት መንግስት ተወካዮች በተገኙበት ስብሰባ ሲሆን ስምምነቱ በከተማው ውስጥ ያለውን ሁሉንም የጸጥታ ችግር የሚመለከት አለመሆኑም ተጠቁሟል። በኮንጎ ዴሞክራቲክ ሪፐብሊክ ምስራቃዊ ግዛት ዋና የመገበያ ከተማ በሆነችው በቴምቦ ከተማ የኢቦላ በሽታ የገባ መሆኑን የጤና ባለሙያዎች ገለጹ። ከተማዋ ከ900,000 በላይ ቁጥር ያላቸው ነዋሪዎች የሚገኙባት ስትሆን ከኡጋንዳ ቅርብ የሆነ የንግድ ግንኙነት እንዳላት ይነገራል። የከተማዋ ነዋሪዎች ከፍተኛ ጥንቃቄ እንዲያደርጉ በጤና ባለሙያዎች ተነግሯቸዋል። ከሐምሌ ወር ጀምሮ በኮንጎ ከ80 የበለጡ ሰዎች በኢቦላ በሽታ የሞቱ መሆናቸውና ሌሎች 40 በበሽታው መለከፋቸው የተነገረ ሲሆን አብዛኛዎቹ በገጠር የሚገኙ ዜጎች መሆናቸው ይታወቃል። በመጨረሻም በሶማሊያ የሚንቀሳቀሰው አልሽባብ የአማጽያን ቡድን በሶማሊያ መካከለኛ ግዛት በጋልዱጋ 69 የጎሳ መሪዎችን አፍኖ የወሰደ መሆኑን የአካባቢው ባለስልጣኖች ተናግረዋል። ቡድኑ ሽማግሌዎችን ጠልፎ የወሰደው ከሁለት ዓመት በፊት ለተገደሉት 5 የተጻራሪ ጎሳ አባላት ካሳ አልከፈላቸውም በሚል ሲሆን እስረኞቹን ከ100 ኪሎ ሜትር ርቀት በላይ ወደሚገኘው የጦር ካምፕ እንደወሰዳቸውም ይታወቃል። የሶማሊያ ማዕከላዊ መንግስት የዜጎችን ጸጥታ ሊያስጠብቅ አልቻለም ተብሎ ተወቅሷል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
ወዳጅ ላይ ትግል በመሰረቱ የጥላቻ ሳይሆን የፍቅር ውጤት መሆኑን ብዙዎች አይረዱ። አንድን ጸረ ህዝብ ስራ ጠልተው ሊዋጉት የሚነሱ ሁሉ ለዚህ ቁርጠኝነታቸው መንሰው ለህዝብና ለሀገር ያላቸው ፍቅር ነው። ሀገርና ህዝብን ያላፈቀረ ውድ ህይወቱን አሳልፎ አይሰጥም። ሀቀኛው ታጋይ ከህዝብና ሀገር ፍቅር ስለሚነሳ የህዝብና የሀገር ጠላቶችን አጥብቆ ይጠላል። የጥላቻው መንሰይ ይህ ነው። ህዝብን ያሰቃየና ያዋረደ ያለውን ወያኔ፣ ሀገርን የገነጣጠለውና ሸንሽኖ የሸጠ ያለውን ወያኔ መጥላት ሲያንስ ነው የምንለው የምንወዳትን ሀገራችንንና ህዝባችንን የወያኔ ቡድን ሊያጠፋ በመነሳቱ ነው። ለዚነው ጠላታችንን እንወቅ እናምርበት እንጥላው የምንለው ከጠላት ጋር መሞዳሞድን መተቃቀፍን የሚሰብኩ ክፍሎች መሰረቱ ለህዝብና ለሀገር ያላቸው ፍቅር አፋዊ ከመሆኑም ሌላ በጥያቄ የሚገባ ነው። ሁለት ተጻራሪ ነገርን በኩል መውደድ ማፍቀር አይቻልም። ከሀገር በላይ ማንምና ምንም የለምና አገር ወዳድ ለመሆን ጸረ ወያኔ መሆን የግድ አስፈላጊ ነው። አንዳንድ ፖለቲከኞች ያወቁ የተራቀቁ ይመስላቸውና የሃይማኖት ሰባኪ የሆኑ ይመስል ሁሉንና ፍቅር ለፈፋ ያሰማሉ። ሰላማዊ ትግል በሚል ጭምብልም በመጠቀም ወያኔን መለማመጡና ለወያኔ ጎንበስ ማለቱን ቢሆን ብልህነት መስሎ ይታያቸዋል። ጠላታቸውን መለየት ያቃታቸው ክፍሎች ህዝብንም ጠላትንም በኩል አፍቅረው ስለሚይዙ ትግላቸው ምን አይቀራል። ብዙውን ጊዜ ወይም ውሎ አድሮ ከህዝብ ጠላት ጉያም ይገባሉ። ከህዝብ ፍቅርና ከሀገር ፍቅር የህዝብን የሀገርን ጠላት መጥላት ይሰርጻል። ባለፉት 24 አመታት በማወላዳ መንገድ የወያኔ ቡድን ያገርና የህዝብ ጠላት መሆኑን አስመስክሯል። አላይም ላለ ብቻ የሚሰወር ሊሆን ቢችልም አፍጦና በንጹሃን ደም ቀልቶ የሚታየው ሀቅ ግን ይህ የወያኔ ቡድን ከአመት አመት ህዝብን ሀገርን እየጎዳ ሊያሰቃይም የቆረጠ መሆኑን ነው። በ1997ቱ ምርጫ ደግሞ ምንኛ አረመኔና ዲሞክራሲያዊ መሆኑን በይፋ ሳይቷል። ከዚያ ጊዜ ጀምሮ እስካሁን ድረስ ወያኔ ቅንጣትም አወንታዊ ለውጥ አላሳየም። ባሰበት እንጂ አገርን በስፋት የሚሸጥ አገዛዝ ሆነ እንጂ ጸረ ኢትዮጵያዊነቱ ከረረ እንጂ አልተሻሻለም። ዛሬም መጪው ምርጫ ካለፈ በባሰ በቁጥጥሩ አስገብቶ ሊያሸንፍ ተዘጋጀ እንጂ የህዝብ ድምጽ ይፍረደኝ ብሎ ሊወዳደር ሲዳዳውም አልታየም። ህዝብና ሀገርን ዛሬም የምናፈቅር ከሆነ የወያኔን አገዛዝ ልንጠላው እንጂ ልንችለው ወይም ልናፈቅረው አይገባንም ማለት ነው። ጸረ ወያኔው ትግል የሚጠይቀውን መስዋዕትነት ሁሉ ለመክፈል ድፍረቱ የሚኖራቸውና ዝግጁም የሚሆኑት ዜጎች ሀቀኛ ሀገር ወዳዶች ናቸው። የወያኔን ጠላትነት መቀበል ያቃታቸውና ከወያኔ በሰበብ አስባቡ መጨባበጥ የሚሹ ክፍሎች ግን ይህ የታጋይ ቆራጥነትና ወኔ ቢጠፋባቸውና በየማጠፊያው ጥፍ ማለት ቢቀናቸው የሚያስገርም ሊሆን አይገባም። ከተመክሮ መማር ያቃተው በመከራ የሚደቆስ ትምህርትን ሳይወስድ ያገኛል። የወያኔን ጠላትነትና ወያኔንም አምሮ መታገል አስፈላጊ መሆኑን ደግመን ደጋግመን የምናሳስበው በጭፍን ጥላቻ ተነሳስተን ሳይሆን መጠላት ያለበትን የሀገርና የህዝብ ጠላት ስለምንጠላ ነው። ወያኔን ጠላት ስንል በእንዲሁ በዘፈቀደ በስሜት ወይም ወያኔ ሊል እንደሚፈልገው የክልል አንድ ሁሉንም ነገር በመጥላት ሳይሆን የ24 አመትና ከዚያም በፊት ያየውና ያወቀው ወያኔ ጸረ ህዝብ ጸረ ኢትዮጵያ በመሆኑ ነው። እንውደድህ ብንለው እንኳን የሚያስወድድም ጠባይና ስነ ምግባርም ከቶም የለው። ነፍሰ ገዳይ ነው፣ ዘራፊ ነው፣ ጸረ ህዝብ ነው፣ ዘረኛ ነው። ኢትዮጵያንም አምርሮ ይጠላል። ከመሸ በኋላ ኢትዮጵያዊነትን በተመለከተ ሰበካ ቢከጅልም ይህ ቧልት መሆኑን የሚስት ወይም የሚረሳ ዜጋ በአሁኑ ጊዜ ከበሉትና አብሮት ከደለቡት በስተቀር የለም ብንል ስህተት አይሆንም። የወያኔ ኢትዮጵያዊነት ቢጫ የተቀባ መዳብ ወርቅ ሆኗል አይነት ነው። ባዶ አስመሳይ። ይህ ሀቅ ነውና ያሳለፍነውን ተመክሮ የብዙ ዜጎች ህይወት የተገበረበት ተመክሮ የወያኔ አገዛዝ ካልተወለደ ህዝብና ሀገር ስርየት እንደማያገኙ ያረጋግጥልናል። ይህን መካድና ራስን በማታለልና በመደለል ያልሆነውን ሆነ ብሎ በወያኔ ዲሞክራሲያዊነት ማመን ወይም ከወያኔ ፍትህና ቀና ውሳኔ ይገኛል ብሎ መጠበቅ ከባድ ጥፋት ነው። ሰላምን ፈለግን፣ ጦርነት ሰለችን፣ ወይም የዘመኑ ብልህ ፖለቲካ ይህ ነው በሚልም ማጠየቂያን ለመገንባት መጣሩ ከንቱ ልፋት ይሆናል። ሰላምን ለሚፈልጉ የወያኔ መልሱ የአጋዚ ጥይት፣ የፌዴራል ግፍ፣ ጭፍጨፋና አፈና መሆኑን ዜጎች ሁሉ ተረድተውታል፣ አይተውታል፣ ኖረውታል። በመሆኑም ዛሬ ትግለን በሚያስረሱ ደረጃ ሊፈረጁ ወይም ሊገመገሙ የሚችሉ እርምጃዎችን ከወያኔ ጋር በመግባባት ለመውሰድ መነሳት ስህተት ነው። የድርጅቶች ነጻነት የሚካድ ባይሆንም ይህ ነጻነት በህዝብ ፍላጎትና ጥቅም የተነሳ ገደብ ሊኖረው መቻሉ ደግሞ መታወቅ ያለበት ነው። ነጻነን በሚል ከህዝብ ጥቅም የተጻረረ አቋም ከተወሰደ ተቋሚነት ወይም የህዝብ ጎራ አባልነት በዚያው ይጠናል። ሁለት ወዶ አይሆንም የሚለው እዚህም ላይ ይነሳል። በተጨባጭ ሁኔታ ባለው የኢትዮጵያ ሁኔታ ማለትም ከወያኔ ማንነት በመነሳት ልንደርስ የምንችለው ድምዳሜ በሐቅ ተቃዋሚ የሆነን ወያኔ ከቶም የማናስተናግድ መሆኑን ነው። ተለጣፊ መሆን ወይም ወያኔ እንደሚለው የሚሳደድ ህገወጥ ተቃዋሚ መሆን የሚለው ነው አጣብቂኝ አማራጩ። በሁለቱ መሃል ቀጭን መስመር ወይም ጠባብ መሬት ለማግኘት የተደረገ ሙከራ ሁሉ ከሽፎ ከወያኔ ጋር ለማበር የሞከሩትም ድርጅቶች ለስደት መዳረጋቸውን አይተናል። ካልሆነም ቃሊቲ አለም እጅ መስጠትን መቀበል እየሆነ ድርጅቶች ወደ ማጡ በወያኔ እየተጎተቱና በተለመደው አነጋገር ማኖ የነኩ እየተቃጠሉ መሄዳቸውን መታዘብ ተገደናል። ማየት የማንፈልገው ሁኔታ ቢሆንም ከማየት ማምለጥ ግን አልቻልንም። ትግሉ ደግሞ ሁኔታውን በዝምታ እንድናልፍ የሚፈቅድልን ባለመሆኑ ጠንቀቅ ወገኔ ሆይን በጊዜ ከማሰማት ወደ ኋላ ብለን አናውቅም። ወያኔ ስለ ሰላም ሲያወራ ጦርነትን ያዘጋጀ እንቻቻል ሲል ያለመቻቻልን እርምጃዎችን ያዘጋጀ አንታቀፍ ሲልም ካራውን ስሎና ግድያን ወስኖ መሆኑን ዛሬ አለማወቅ ሀገር አጥፊ ከላላነት ነው። ጠላት ወዳጅ ላይሆን መለማመጡ ራስን ከማዋረድና አገርና ህዝብን ከማስጠቃት በስተቀር የሚያስገኘው ጥቅም የለም። በግለሰብ ደረጃ ያሉ ጥቅማ ጥቅሞችን በዚህ በማጎደድ መንከባከብ ይቻል ይሆናል፣ ለሀገር ግን አይፈይድም። ህዝብም ወደ ገደል የሚወስዱትን በጭፍን የመከተል ስህተትን ሊፈጽም መጠበቅ የለበትም። ስለዚህም ህዝባችንንና ሀገራችንን የምንወድ ሁሉ የወያኔን አገዛዝ በጠላትነት ፈርጀን እንደ ጠላት በቁርጥ ልንዋጋውና ልናስወግደው ይገባል። ሌላ አማራጭ የለም።
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ፍኖተ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 USA ሲሆን በኢሜይል efdpu@aol.com
የኢትዮጵያ ህዝባዊ አብዮታዊ ፓርቲ በ1964 ዓ.ም ተመስርቶ ራሱን ግን ይፋ ያደረገው በነሐሴ 26 ቀን 1967 ዓ.ም በመሆኑ ነሐሴ 26ን ከዚያን ጊዜ ጀምሮ ኢሃፓ የታወጀበት ቀን በሚል ስናከብረው ስንዘክረው ቆይተናል። ድርጅቱ የተመሰረተው ይካሄድ የነበረው ህዝባዊ ትግል የድርጅት ያለ የሚልበት ጊዜ በመምጣቱ ነው። መሬት ላራሹ፣ ዴሞክራሲ ለህዝብ፣ ህዝባዊ መንግስት ይመስረት፣ የሀገራችን ሉዓላዊነት ይከበር ወዘተ በሚል መፈክሮች ዙሪያ የተካሄደውን ትግል ኢሃፓ ሊያጠናክር ቢችልም የካቲቱን አብዮት ቢያዳብርም የነበረው አቅሙ ገና በመሆኑ አብዮቱ በኮሎኔሎች ማጅራቱን ተመትቶ የተፈለገው ጊዜያዊ ህዝባዊ መንግስት ሳይሆን ጊዜያዊ ወታደራዊ መንግስት መቋቋሙም ይታወቃል። የተፈለገው ስር ነቀል ለውጥ ሳይመጣ ቀርቶ ያው የመኮንኖች ፋሽስታዊ አገዛዝ ሰፍኖ ህዝባችንን እንደጨረሰ ታሪክ የመዘገበው ሀቅ ነው። ኢሃፓ ሲመሰረት ለምን እንደተመሰረተና ግዳጁ ምን እንደሆነ ጠንቅቆ ያውቃል። ዛሬ ታሪክን ከልሰውና አጣመው ያ ትውልድ በዘፈቀደና በመደናበር የታገለ ነው ሊሉን የሚቃጡት ማህይሞች ናቸው። ስነቀለውጥ ያንንም ሆነ ከዚያም በኋላ ስላልመጣ ስነቀለውጥ አገራችንን ጎዳ ሊሉ አይችሉም። የተፈለገው ስነቀለውጥ ዛሬም ስላልመጣ ትግላችን የግድ ቀጣይ ሆኖ ይገኛል። ኢሃፓ ሲመሰረት ከነባር ድርጅታዊ ተመክሮ የሚያገኘው ምንም አልነበረም። በ1967 ዓመተ ምህረት ከመታወጁ በፊት የሚታወቀው በሚያወጣቸው በራሪ ወረቀቶች በተለይም በዲሞክራሲያ ነበር። ዲሞክራሲያ ትግሉን አቅጣጫ በመስጠት ረገድ ያደረገውን ከፍተኛ አስተዋጽኦ ታሪክ መዝግቦታል። በህቡ ሲታገል የቆየው ኢሃፓ ራሱን ያወጀ ዕለት በአዲስ አበባና በሌሎች ዋና ዋና ከተሞች መርሃ ግብሩን በልዩ ልዩ ቋንቋዎች እንግሊዝኛም ጭምር አዘጋጅቶ አሰራጅቷል። ጠላትን ብርቅ ሲያሲዝ ጭቁኖችን ግን አስደስቷል። ነሐሴ 26 ቀንም ታሪካዊ ሆና ቆይታለች። በዚህ ቀን ድርጅቱ ቃል ኪዳኑን አድሶ በትግል መቀጠሉን የሚያበስር በመሆኑ አሁንም ቢሆን የህዝብ ትግል ተደናቅፎና ስር ነቀል ለውጥ እንዳይመጣ ታግዶ ያለ ነውና መራራ ትግሉን ሊቀጥል ቃል ይገባል። ወያኔን መጠገን ሳይሆን ወያኔን ማውደም የህዝብ ትግል ግብ ነውና ለዚህም ይታገላል። ነሐሴ 26ም በነጻ ኢትዮጵያ እንደሚከበር እንደሚዘከር ቅንጣት ጥርጥር የለንም። ድል ኢሃፓና ለኢትዮጵያ ህዝብ፣ ወያኔ ኢህአዴግ በትግላችን ይውደም።
ዴሞክራሲ
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ
እዝ 40 ቁጥር 11 ነሐሴ 2007 ዓመተ ምህረት ነሐሴ 26 1967 አዋጅ ለትግል ግዳጅ በኢህአፓ ታሪክ ማለትም ተያይዞ በአገራችን ታሪክ ቦታ ከያዙ ታሪካዊ ቀኖች ውስጥ ነሐሴ 26 1967 ዓመተ ምህረት ኢህአፓ የታወጀበት ልዩ ስፍራ ይዞ ይገኛል። በሚያዝያ 1964 ዓመተ ምህረት ተመስርቶ በህቡዕ ሲንቀሳቀስ ቆይቶ ኢህአፓ ህልውናውን ይፋ ያደረገው በዚህ ወቅት ነበር። መርሃ ግብሩን በመላ ኢትዮጵያ በልዩ ልዩ ቋንቋዎች አሰራጭቶ ስሙን ይፋ ያደረገውና ተወዳጅ የሆነው የዴሞክራሲ ባለቤት መሆኑን ያሳወቀው በዚህ ጊዜም ነበር። አዋጁ ለትግል ግዳጅ ህዝብን የሚጠራና እነሆ የተደራጀ የትግል መሳሪያ አለ ብሎ የምስራች ያበሰረ ነበር። ታሪካዊ አዋጅ ህዝብን ያስደሰተ የጠላትን ጎራ ያፈረከረከ ከአርባ ዓመት በፊት ማለት ነው። የወቅቱን እንድምታና ቱማታ ለመረዳት ወደዚያ ጊዜ እይታ መመለስን ይጠይቃል። ኢትዮጵያ ሀገራችን በፊውዳልና ኋላቀር አገዛዝ ስር ታፍና የነበረችበት ነው። 85% አርሶ አደሩ ጭሰኛና ገባር ተብሎ ከምርቱ 75% ለባላባቶች መገበሩ በህግ የሰፈረ ነበር። ፓርላማ የተባለው ልክ እንደ ዛሬው ስልጣን አልባ የይስሙላ ተቋም እንደነበረም ይታወሳል። አጼውም ራሳቸውን ስዩመ መለኮት ብለው ስልጣናቸው የማይጠየቅና የማይገረሰስ ነው በማለት ታውጆ ንጉሱን መተቸት በእስራት የሚያስቀጣ ወንጀል ተብሎ መሰረታዊ ዴሞክራሲያዊ መብቶች ሁሉ ታፍነውና ተረግጠው የነበረበት ጊዜ ነው። የህዝብ እኩልነት ያልተረጋገጠበት፣ መንግስትና ሃይማኖት የተለዩበት ሁኔታ አልነበረም። ንጉሱ በየጊዜው ለተነሳባቸው ህዝባዊ አመጽና ኋላም ለመፈንቅለ ሙከራ ምላሻቸው ለውጥ ሳይሆን ተቃዋሚዎችን ማፈን፣ መግደል፣ ማጋዝ ማሰቃየት ነበር። ከበላይ ዘለቀ እስከ መንግስቱ ንዋይ ጥላሁን ግዛውና አበራ ገሙ የንቅናቄ እንቅስቃሴ መሪ ሁሉም ሞትን ተቀብለዋል። ዛሬ የታሪክን ይዘት መረዳት የተሳናቸው በአንጻራዊ ክርክር ወይም ታሪክን በመካድ የያኔውን አገዛዝ ሽቶ ሊረጩ ቢሞክሩም የካቲት 66 አብዮት የመጣበት ስርዓት ጸረ ዴሞክራሲና ጸረ ህዝብ ነበር። በመሆኑም ይህን የለውጥ ጥሪን ድፍን ጆሮ የሰጠ አገዛዝ ለመጋተር ተራማጆች ቆርጠው ተነሱ። የዚህ ቆራጥነትና ኢትዮጵያዊነት ዋና ነጸብራቅ ሆኖ ኢህአፓ ተደራጅቶ ብቅ አለ። ቀደም ብሎ በዚህ መልክ የተዋቀረ ድርጅት አልነበረም። ከኤርትራ የግንጠላ ድርጅቶች ውጭ በተናጠል የአርሶ አደሮች አመጾችና የሰራተኞች አድማዎች ቢኖሩ በዘመናዊ ድርጅት አንጻር በአገሪቷ የፖለቲካና የትግል አድማስ ብቅ ያለው ኢህአፓ ነበር ቢባል ስህተት አልነበረም። ኢህአፓም ድራጅቶ ይፋ ከመውጣቱ በፊት በጋራ ሊሰባሰቡ የሚችሉትን ተራማጅ ቡድኖች በተቻለው አሰባስቦና አታግሎ ወደ ይፋ አዋጁ መሸጋገሩም የሚታወቅ ነው። የካቲትን የህዝብ አብዮት ፈንግሎ የራሱን የምርት መኮንኖች ሰይሞ ፋሽስታዊ ስልጣን ሊያሰፍን የተነሳውን ወታደራዊ ኃይል ከመቋቋም አንጻር ህዝብ መሪ ድርጅት ይፈልግ በነበረበት ሁኔታ ያባ ይህንን ግዳጅ ተቀብሎ ከህዝብ ጎን ሊታገል መቁረጡን በነሐሴ 26/1967 ዓመተ ምህረት ለህዝብ አበሰረ። ታሪካዊ ቀን፣ የህዝብ ፈንጠዝያ የታየበት፣ የታሪክ አዲስ ምዕራፍ መከፈቱን ያሳወቀበት፣ የትግሉ ጉዞ ሐዲድ መቀየሩን ይፋ ያደረገበት ቀን ነበር። ይህ ሁሉ የራስ ሙገሳ ቃልና ገለጻ ሳይሆን በወቅቱ የተከሰተ ሐቅ መሆኑን መስካሪ ብዙዎች ናቸው። ሚያዝያ 1964 ዓመተ ምህረት የተተከለው ስር ሰዶ በነሐሴ 26/1967 ዓመተ ምህረት ማንነቱን ገዝፎ በአለኝታነት በህዝብ ለመታወቅ ቻለ። እዚህ ለመድረስ ግን ጉዞው ቀላል አልነበረም። የዚያን ጊዜ ሁኔታ በቅጡ ያልተረዱት ያኔ ሳር ቅጠሉ አብዮትን ለውጥን ፈላጊ የነበር መስሎ ይታያቸዋል። አቁ ይህ አልነበረም። ኢህአፓ ከተመሰረተ በኋላ በአገር ቤት ስር ለመስደድ አስቸጋሪ ሁኔታዎች ጋሬጣ ሆነውበት ነበር። በየካቲት 66 ሆ ብሎ የተነሳው ሁሉ በቅድመ የካቲት ለመደራጀት ዝግጁ አልነበረም። የድርጅት ጥረትን ለማክሸፍ አሜሪካ ያደረገው አሉታዊ እንቅስቃሴ በሃይማኖት መጠቀምን ጨምሮ ቀላል አልነበረም። ወጣቱን ከፖለቲካ በተጻረረ መንገድ ትኩረቱን ለመሳብ በስልትና በዘዴ የተደረገው ጥረትም ውጤት አልባ አልነበረም። ለማደራጀት የነበረውን እንቅፋት ሁሉ አስወግዶ ለመጓዝ ኢህአፓ ሊማርበት የሚችለው ተጨባጭ የአገር ተመክሮ ባይኖርም ባለው አቅም ይህንን ችግር ሊያስወግድ ጥሮ በየካቲትም ፍንዳታ ተረድቶ ድርጅቱን ሊያሰፋና ሊያጠናክር ችሏል። አዋጁ በነሐሴ 26 የጥረቱን ፍሬ አብሳሪ ነበር ማለት ይቻላል። ቀደም ብሎም ቢሆን ዴሞክራሲያ የድርጅቱን አቋም አስተጋብቶ ድጋፍና ተወዳጅነትን አትርፎ ነበር። ጸራሪ ምሁራን ለባለነፍጦቹ ተጎንብሰው አሉታዊ ሚናን መጫወት ጀምረው ነበርና ያባ ሲታወጭ ያገዛዙም ሆነ የነርሱ ጎራ ብርክ ይዟቸው እንደነበር ይመሰክራል። የምርጥ መኮንኖችን ጨቋኝ ቡድን የሚቃወምና የሚፋለም ድርጅት ብቅ ማለቱ ጭቁኑን ህዝብ እልል ያሰኘ ክስተት ነበር። አሰባሳቢና አታጋይ ድርጅት በመከሰቱ ጸረ ደርግ ትግሉ ጎመራ። ሁሉም የህብረተሰብ ክፍል በትግልም ሊካፈል የቻለበት ሁኔታ ተፈጠረ። እዚህ ቦታ ለመድረስ ደም ፈሷል፣ መስዋዕትነት ተከፍሏል። በነበረው ሁኔታ እነ እገሌ ባይባልም ታሪክ የሚዘክራቸው ጀግኖች ለኢህአፓ ምስረታና እወጃም ተሰውተዋል። ከኢህአፓ እወጃ ቀደም ሲልም ድርጅቱ ኮንፈረንስ አካሂዶ እወጃውን በማጽደቅ ውስጣዊ መስተካክሎችን በማድረግ መርሃ ግብሩን በማሻሻልና በማጽደቅ ሙሉ ዝግጅት አድርጎ ነበር። ለመተኮስ ኢላማ ለጥይቱም ሰለባ እንዲሉ ማለት ነው። በዛሬ መነጽር ሲታይ ምስረታውም ሆነ እወጃው እንዲህ ቢሆን የተሻለ ነበር የሚሉ ባይጠፉም ያኔ በነበረው ተጨባጭ ሁኔታ ግን የተወሰደው እርምጃ ምስረታውም ሆነ እወጃው ማንም ሊደግመው ያልቻለ የሚደነቅ ክስተት ነበር ነውም። የተወሰደው እመርታ ነው ቢባልም ትክክል ነው። ለመጀመሪያ ጊዜ የፖለቲካ ድርጅት ወሳኙን የሀገር ትግል መራለው ብሎ የተነሳበትና ህዝብም በዙሪያው በብዛት ለመሰባሰብ የቻለበት ሁኔታ ነው። የወጣት ሊግ፣ የጭቁን ወታደሮች ማህበር፣ ኢትዮጵያ ለአባደሮች አብዮታዊ ማህበር ኢላማ፣ የሴቶች ኮሚቴ፣ የኢትዮጵያ ህዝባዊ አብዮታዊ ሰራዊት ኢሃሰ ወዘተ ሁሉንም የህብረተሰብ ክፍል ኢህአፓ ሊሰበስብ ሊያደራጅና ሊያታግል መቻሉን ባጭር ጊዜ አረጋግጧል። ያኔ በኢህአፓ ጊዜ የሚባለው በዋዛ አይደለም። የድርጅቱም ልሳን መሆኑ የተገለጸውም ዴሞክራሲያና ሌሎች ጽሑፎች የህዝቡን ንቃተ ህሊናና ፖለቲካዊ ግንዛቤ አዳብረዋል። ከሁሉም በላይ ግን ኢሃፓ ወጣቱን ትውልድና ተራማጁን ክፍል ያቀፍ በመቻሉ ሚዛኑ ከፍ ያለ ሆኖ በትግሉ ላይ ታሪክ የሚዘግበውን አሻራ ጥሎበታል። ማንኛውም ማገር ወጣቱን ያቀፈ ትግል ጠንካራ እንደሚሆን የተረጋገጠ ነው። ዛሬው ተጨባጭ ሁኔታና ትግሉን እየገጠመው ካለው ችግር አንጻር ስናየው በተለይም ግልጽ የሚሆነው ይህ ሐቅ ነው። ወጣቱን ሴት ወንዱን ያደራጀ ትግል ይጠነክራል። ያፓም ያደረገው ይህንኑ ነው። በዘመቻውና ከዚያም በቀጠለው የትግል ሂደት ድርጅቱ በወጣቱ ምን ያህል እንደተደገፈና በጠላቶቹ ላይ ሊያይል እንደቻለ ማወቅም ተችሏል። በወጣቱም ዘንድ ሆነ በአጠቃላይ በሕዝብ ደረጃ ያፓ ያደረገው ትልቅ አስተዋጽኦ የሕዝብና የሃይማኖት እኩልነትን አስተጋብቶ በዚያው የአገርን አንድነትና የጋራ ትግልን በገቢር ማስፈኑ ነው። ኢሃፓ እንደ ድርጅት የብሔረሰቦች ሁሉ ቤት ነበር። ወጣቱም ከጥቂት ጠባቦች በስተቀር በኢትዮጵያዊነት ለኢትዮጵያ ታገለ። ይህ ሁኔታ ዛሬ ተዳክሞና በወያኔ አጋፋሪነት ልዩነትና ክፍፍሉ ያውም በዩኒቨርሲቲው ሰፍኖ ሲታይ ያኔ በኢሃፓ የተደረገው ትግል ያኔ የነበረው ወጣት የላቀ ሆኖ ኢትዮጵያዊነትን አክብሮ ይዞ እንደነበር ገሃድ ሆኖ ይታያል። ኢሃፓ ሲታወጅ አመራሩም አባላቱም ከአብዛኛው የኢትዮጵያ ብሔረሰቦች የተወለዱና በኢትዮጵያዊነት በጋራ የተሰባሰቡ ነበሩ። ድርጅቱን በተመለከተ እነ ወያኔ አማራ ሲሉት፣ ሌሎች ደግሞ በዚሁ ተጻራሪ በሌላ ሊመድቡት ሞክረዋል። ኤርትራን አስገነጠለ፣ የግንጠላን መስመር አስተማረ አሰፈነ፣ የሶማሊያን ወረራ ደገፈ ወዘተ በሚል በተለይም ጭቆና አለ ብሎ በይፋ ጻፈ የተባለውን ዋለልኝ መኮንንን እያወገዙ ሲወነጅሉ፣ ኢሃፓ በሐቅ ግን ተገንጣዮቹ በመቃረኑ ብዙ ጉዳት እንደደረሰበት የሚመለከታቸው ምስክሮች ሆነዋል። የኤርትራን ቅኝ ግዛትነት ባለመቀበሉ ከኢሃፓ ጋር ተጋጨን ሲል የሻቢያው መሪ ኢሳያስ የተናገረ ሲሆን፣ የወያኔ ባለስልጣን የነበረው ሌላው ደግሞ ኢሃፓ የኤርትራን ጉዳይ የቅኝ ግዛት ጥያቄ ነው በሚል ባለመፈረጁና ሶማሊያን ባለመደገፉ ጉዳት ደረሰበት ሲል ጽፏል። ከ1967 ዓ.ም ጀምሮ ኢሃፓ ከወያኔ ጥበትና ጸረ አማራነት ጋር ሲፋለምና ግንጠላን ሲቃወም የነበረውንና መስዋዕትነት ሲከፍልበት የቆየውን ሐቅ በሐሰት ክስ ብዛትና ድግግሞች ማስረሳት የሚቻል አልሆነም። ኢሃፓ ለተፋፋመ ትግል ራሱን አዘጋጅቶ ህልውናውን ይፋ ሲያደርግ ለመሆኑ ሌሎች የት ነበሩ ብሎ መጠየቅም ተገቢ ነው። የማይካደው ሐቅ በዚያን ጊዜ እኩልነት ሳይሆን ልዩነት ሰፍኖ ያበጠው ይፈንዳ በሚያሰኝ ደረጃ ደርሶ እንደነበር ነው። የዴሞክራሲና እኩልነት መፍትፋት የአርሶ አደሩ ለገባርነት ጭሰኝነት መዳረግና መበዝበዝ አብዮትን ጠርተዋል። ስርዓቱ አብዮትን በራሱ ላይ አመጣ እንጂ ሌሎችን መክሰስ አይችልም። የነበርን ጫጫታ አንዳንዴ የሐሰት ቢሆንም ሳር ቅጠሉ ኢሃፓ ነበር የሚባለው የነበረውን እውነታ ገላጭ ነው። ለድርጅቱ የኋላ ኋላ መዳከም የሆነው ምክንያት ምናልባት ይህ ሳይሆን አይቀርም ብለው የሚደመድሙ ክፍሎች አሉ። ድርጅቱ ሲሰፋ ራሱን ለጥቃት ማጋለጡ ይዞት የነበረው ምስጢራዊ አደረጃጀት እንዲንቦራቀቅና ክፍተት እንዲፈጠር ማድረጉ አልቀረም። ይህ እንዳለ ሆኖ ግን ድርጅቱ ህዋዊነትንም አስፍቶ ለማስተዋወቅና ለማስጨበጥ በቅቷል። በጠላት ጎራም በሰፊው ሰርጎ በመግባት ራሱን ከባሰ ጥቃት ለመከላከል የቻለበትም ሁኔታ ነበር። ሀገር ጎጂ ቡድኖችንም በተመለከተ ያከናወነውን መጥቀስ ጊዜውም ቦታውም ባይሆንም ግን በዚህ መልክ ስምሪቱ ትግልን ከከፋ ጉዳት መጠበቁ ሊጠቀስ የሚችል ነው። ድርጅቱ በነሐሴ 26 ቀን በይፋ ከመታወጁ በፊት ባደረገው መለስተኛ ጉባኤ ሊከሰት የነበረውን ውስጣዊ ድርጅታዊ ችግር መፍትሄ ሊሰጥ ሞክሯል። በመስራች ጉባኤው ዋና ጸሐፊ የተባለው ግለሰብ በድርጅቱ ላይ አምባገነን ሊሆን ሲነሳ ተቃውሞ በመቅረቡ ይህን የዋና ጸሐፊ ቦታ ጉባኤው ሰርዞ የጋራ አመራርና ኃላፊነትን በማስረገጡ ከስልጣኔ ወረድኩ ያለው ግለሰብ ቁርሾ ይዞ ድርጅቱን ባንጃነት ሊያጠቃ ተነስቶ ብዙ ጉዳትም درسوال درجتو ستاوج يتدك نبتن يانجارغا بايزتونا بكتو يتردو النبرم بتكرتم تباب بيرتن يوتشم لاي غنا ايزمتم النبرم بواناو طلاف لاي مالتم بوتدراوي مكوننوش عقزاز لاي غن منم مجم برن ساستناجد قرطو منساتون ازبولو يايونا ياوكاونو بوستو يتفترو انجاوش دغمو لغجوش لمبركاكو مشاتاتشونا تقبائن سياتو بات في سمريت من قداتشو ماننم آليلي لو يمميشن حقنو درجت متحاتايد اللم ديهونم ميشلم درجت يتشباتشو خليتا تغجينا يابالاتو نسابراقنو بامرارو چلوتاننا بكات بچام ملكونا يزتو اي وسنم درجت يغارا امنتنا ترز وطيتنو نو النام كدرجت يميتبكو ينخلو بغنزابيو ماسقبات اللبت يهبا سيمسرت سيتاوجنا سيتاقلم يهزبن تسفا علاش اللمم درقنا رقافيو تشون بپولتيكا تقلو دباك متواجوال يهزبن مفكران قبو بمتاقلو يهزبن دقاف عانيتو لتناكرنا لدرقم لتتربت شلوال የህዝብን ድጋፍ ማግኘትና ህዝብን ማደራጀት ከተቻለ ድርጅት ሊተናከር መቻሉንም በገቢር አሳይቷል ማለት ይቻላል። መሬት ላራሹ ይሁን ያልተገደበ ዲሞክራሲ ለሰፊው ህዝብ ይሰጥ እኩልነት በዜጎች መካከል ይኖር ፍትሃዊነት በተግባር ይረጋገጥ ኢትዮጵያ ሉዓላዊነት ይረጋገጥ ለሀገር የሚበጅ ኢኮኖሚያዊ ስርዓት ተግባራዊ ይሁን ሁሉም የፖለቲካ ስረኞች ይፈቱ ወዘተ በሚል የተስተጋቡት መፈክሮች የህዝብ ከመሆናቸውን ባሻገር እስከዛሬ ወቅታዊ ሆነው ይገኛሉ። እነዚህና ሌሎችም ህዝባዊ መፈክሮች ህዝብንም አገርንም አቃፊ ናቸው። የህዝብን ፍላጎት አስተጋቢ ናቸውና ድጋፉን ያገኛሉ። ድርጅቱ ራሱን ሲያውጅ በመላ ኢትዮጵያ ባንድ ቀን መርሃ ግብሩን ሊያስተራጭ መቻሉ ግሩም ድንቅ ማሰኘቱ ብቻ ሳይሆን መርሃ ግብሩ ህዝባዊ መሆኑ ዋናው ቁም ነገር ሆኖ ህዝባዊ ድጋፍን አስገኝቶለታል። ያባ የህዝብ አለኝታ የተባለው በባዶ አልነበረም ስለነበረ ነው። ቃል ኪዳኑን ሳይሽር በጥቅም ሳይገዛ መስዋዕትነትን ተቀብሎ ለሀገርና ለህዝብ መቆሙ ባሩን ሳይጥ ትግሉን መቀጠሉ በቀቢጸ ተስፋ ዓለምሽ መድመዱ ለባዳን ዓለም ጎንበሱ ሁሉ ድርጅቱን ኢትዮጵያዊና ህዝባዊ አድርጎ የሚገልጸው ሆኖ ቆይቷል የሚያቆራም ነው። አሴ 26 ከሪታቦጀው ድርጅት የኢትዮጵያ አለኝታ ሆኖ መከተሉም መጠቀስም መወደስም ያለበት ነው። ዛሬም ቢሆን ያባ ህልው ነው። የዚያን ጊዜ ትውልድም አባላት አሁንም ያባ ሆነው አሉ። ይህም ያሁኑ ዘረኞችና ጫፍሮቻቸው የሚያቃዥ ሆነባቸዋል። ለዚህም ነው ያባ ጋር በተጻራሪነት መቆምና በጸብጫሪነት መሰረት ጠቡ ከብዙሃኑ ህዝብ ጋር የሚሆነው። ያባ የተመሰረተበትን ምክንያት ሁኔታ መመርመር ቢቀድም ለቀጣይ ይዘቱ ለጥርቃሪውም ሆነ ድክመቱ ማጠየቂያውን ማግኘት ይቻላል። ድርጅቱ ከተመሰረተ ጀምሮ እስኪታወጅ 3 አመታት በእህቡ ታግሏል። በአገር ቤትም በውጭ አገርም ትግሉ ያንንም ቀላል አልነበረም። ራሳቸውን ተቀናቃይ ብለው የወሰዱ ጥረቱን ሊያጋልጡ ያቅማቸውን ጥረዋል። የሰራዊቲ ጀማሪ ጓዶችን ለማሰልጠን የተደረገውን ሙከራ ገና ከእንጭጩ በማጋለጥ እንዲጨናገፍም ተሞክሮ ነበር። አዳንም በተራማጆች ላይ ጥብቅ ክትትልና ስለላ ያካሄዱ ለአገዛዙ መረጃ ሲያቀብሉ ቆይተዋል። ዛሬ እየተደረገ እንዳለው ሁሉ ወጣቱን ከትግል ለማራቅ ያልተደረገ ሙከራ አልነበረም። በዚያን ጊዜ በጽናትና ቆራጥነት ድርጅቱን ሊመሰርቱና ሊያጠናክሩ በቦታው ሆነው ለጣሩት ሁሉ ንጸጋዬ ገብረመድህን ደብተራው፣ ጸሎተ ሕዝቅያስ፣ ዋለልኝ መኮንን፣ ስዩም ከበደ ወዘተ ክብር ለሰማዕት የምንል ይሆናል። እነዚህን መሰል ጓዶች የጠራጊ ጎርፍ ውጤቶች ሳይሆኑ እምነታቸው የጸናና የልብ ሆኖ ለተገኘው ውጤትን ተገቢውን አስተዋጽኦ አድርጓል። ከወጃው በፊትም በተደረገው ጉባኤ የተሳተፉትና ታሪካዊውን እርምጃ ያመቻቹት ጓዶች ሁሉም የሚመሰገኑ ናቸው። ለድርጅት ውስጣዊ አምባገነንነትንም በከፊል መጥጫታቸው ለድርጅቱና ለትግሉ ባለውለታ ያደርጋቸዋል። ያባ ራሱን ከመወጁ በፊት በወቅቱ ከነበረ ኢብኑ አግ ከሚባል ያርነት ግንባር ጋር ህብረት ለመመስረት ጥሮ ሳይሳካለት ቀርቷል። ዋላ መይሶን ብለው ራሳቸውን ብቅ አደረጉት ጋርም ቢሆን ባንዱ መሪያቸው አማካይነት በውጭ ሀገርም በኢትዮጵያም ውይይትን አካሂዷል። በትግሉ መሰረታዊ ጉዳዮች ላይ ሊታረቁ ያልቻሉ ልዩነቶች በመፈጠሩ ትብብር ሊገነባ አልተቻለም። ደርግ ስልጣኑን ከያዘ በኋላ ድርጅቱ ጊዜያዊ ህዝባዊ መንግስት ይቋቋም በሚል ደርግን ተጻሮ ሲቆም፣ ሌሎች ደግሞ ከደርግ ጋር ማበር ይሻላል ይገባል በማለታቸው የተለያየ አቋምና ሰልፍ መያዝ የግድ ሆነ። ያባ ራሱን ሲያውጅ ባወጣው መርሃ ግብርና ዓላማ ዲሞክራሲ ከሰፈነ በተለይም የህዝብ መብት ከተከበረ በሰላም ሊታገል ዝግጁ የነበረ መሆኑን ቢገልጽም እንዳሁኑ ወያኔ ደርግም አፈናንና ግድያን በመምረጡ ሰራዊቱን ኢያሰን አውጆ ወደ ብረት ትግሉ መሸጋገር ተገደደ። ድርጅቱ ሲታወጅ የወጣው መርሃ ግብር በመስረታው ከነበረው በተጨባጭ ሁኔታው መሰረት በአመራር ይዘትም ጭምር መሻሻያ አድርጓል። ለትግሉ ተዘጋጅቶ ነው ኢያፓ ራሱን ይፋ ለማድረግ ያወጀው። በማወጁም ለነበረው ትግል ተጨማሪ አቀጣጣይ ሆኗል። ህዝብም የድርጅትን ጥቅምና ሚና ተረድቶ የሚታገልበት ሁኔታ መፈጠሩን ጠላቶች ሳይቀሩ ሊያምኑ የተገደዱበት ነው። በኋላ መብራት ጥርት ያለ እይታን መያዝ ይቻላል ተብሏልና ዛሬ ወደ ኋላ መለስ ብሎ ቀድሞ ቢታወጅ ኖሮ ቆይቶ ቢታወጅ በነበር ወዘተ ማለት ይቻላል። 1967 ዓመተ ምህረት በነበረው ሁኔታ ግን ድርጅቱ መታወጁ ትክክልና የሚደገፍም ነበር። ያባ ራሱን በነሐሴ 26/1967 ዓ.ም ሲያውጅ ቀደም የነበሩት ጠላቶቹ በሴራ እንቅስቃሴያቸው ቀጥለውበታል። መርሃ ግብሬ ትግራይን መገንጠል ነው ብሎ የተነሳው ወያኔ አማራን በተለይ የሸዋ አማራ የሚለውን ሰይጣን አድርጎ አቅርቦ ነበርና ይህን ድርጅቱ በመቃወሙ በወያኔና በወዳጆቹ ጠላት ተብሎ ተፈረጀ። ወያኔ ደጋፊ ባዕዳንም በድርጅቱ ላይ ተነሱበት። በመሰረቱ ኢያፓ ጠላት የበዛበት ዘደኛ መሆን አቅቶት ሳይሆን የኢትዮጵያ ጠላቶች ብዙ በመሆናቸውና ድርጅቱንም የኢትዮጵያ ብለው ስለተነሱበት ነበር። ኢያፓ በብሔረሰብ ደረጃ ተሰልፎ የተገኘ ሳይሆን ኢትዮጵያ በማለቱ አባ ኢትዮጵያ ወይም ታላቋን ኢትዮጵያ ፈላጊ ብለው ሰይመው ሊያጠቁትና ሊያፈርሱት ተረባረቡ። ዛሬም ቢሆን ይህን ከንቱ ልፋት እስትንፋስ ሰጥተው ድርጅቱን ሊከሱና የዚህ ብሔር የዚያ ብሔረሰብ ብቻ ወዳጅ ወይም ጠላት ብለው ሊያቀርቡት ደፋ ቀና የሚሉ ብኩኖች አሉ። ያባ ግን ከተመሰረተ ጊዜ ጀምሮ ሰልፉ ለኢትዮጵያ ነውና ብሔረሰብ ወይም ጎጥ ለይቶ የሚታገልም ሆነ የታገለ አይደለም። ሲታገል የያዘው ስምም ኢያፓ የይዘቱንና ማንነቱን ለማን እንደቆመም የሚገልጽ ነበር። አሁንም ነው ሳኑ ዲሞክራሲያም ይህንኑ ክብር መንፈስና አቋም ሲያስተጋባ ቆይቷል። አሁንም የቀጠለበት ነው። ኢያፓ ሲታወጅ የዓለም ቴክኖሎጂ እመርታ ገና ነበርና የመልእክቱ ስርጭት ራሱ አያሌ ችግሮችን ማስከተሉ አልቀረም። ወረቀት ሲያሰራጭ ግን የተያዘ አልነበረም። አሁን ግንኙነትና መልእክት ማስተላለፉ ቀላል በሆነበትና ድርጅቶች ነን ባዮች እንዳሸን በፈሉበት የድርጅት እወጃ ቁም ነገሩ ተፈልጎም የማይገኝ ነው ብንል ስህተት አይሆንም። ድርጅት ድርጅት ለመሆንና ማንነቱን ለማወጅ ማድረግ ያለበት ዝግጅቱን፣ መርሁን፣ መከላከያውን፣ ማጥቂያውን፣ ከህዝብ ትስስሩን ወዘተ በተመለከተ ለሚነሱ አበይት ጥያቄዎች አጥጋቢ መልስ መስጠት መቻል አለበት። አሊያማ አዋጅ አዋጅ የደበሎ ቅዳጅ በሚል ሲያረጓይታ የሚያሰኝን ትችት ያስከትላል። ያባ ብቁ ድርጅት ነበር ሲታወጅና ትግሉን ሲያቀጣጥልም ማንነቱን ለአገርና ለህዝብ ሁሉ ደስታን አጎናጽፎ አሳይቷል። ያባ ለወጃም የበቃውና ተጠናክሮ ሊታገል የቻለው ንቁና ቆራጥ አባላትን ከመያዙ ሌላ የህዝብ መሰረታዊ ፍላጎትን የሚያንጸባርቁ መፈክሮችና ጥያቄዎችን በማስተጋባቱ ነበር። ብዙሃኑ ደግንም ሆነ ባንዳ ቡድኖችን አልደገፈም። ኢህአፓን የመረጠበት በኢትዮጵያዊነቱና አንግቦ በተነሳቸው ዋና ዋና ጥያቄዎች ነበር። ይህ ድጋፍ አሁንም ቀጥሎ ይገኛል። ድህነት ወንጀል አይደለም፣ ድሃው ይማር፣ የህዝብና የሃይማኖት እኩልነት ይረጋገጥ፣ ላባደሩ አይበዝበዝ፣ የህዝብ መሠረታዊ መብቶች ይከበሩ፣ መሬት ላራሹ፣ የኢትዮጵያ ሉዓላዊነት ይከበር፣ የሴቶች እኩልነት ይረጋገጥ፣ እነዚህና መሰል አቋሞች የህዝብን ፍላጎት ያስተጋቡና እስካሁንም እያስተጋቡ ያሉ ናቸው። በመሆኑም ህዝብ ኢህአፓን ሲደግፍና ሲያቅፍ የሚታገለው ለራሱ ጥያቄዎችና ፍላጎቶች ነበር ማለት ነው። ለራሱ ለአገሩ። ኢህአፓም ምርጥ የህዝብ ትግል መሳሪያ ሆኖ የተገኘው ለዚህ ነው። ህዝብ ድርጅቱን ሲደግፍ ራሱን ነበር የደገፈው። ዛሬም እነዚህ መሰረታዊ ጥያቄዎች ምላሽ አልባ በመሆናቸው ጸረ ወያኔውን ትግል ሊያፋፍም እየጣረ ያለው ድርጅት ውጤቱ ጠቃሚ እንደሚሆን ጥርጥር የለውም። ኢህአፓ ራሱን ሲያውጅ ህዝብ በደስታ የደገፈው ቀደም በሰልፉም ሆነ በሌሎች ተግባሮች የሚያደርጋቸውን እንቅስቃሴዎችና በዴሞክራሲ ላይ ይወጡ የነበሩትን የጠሩ ህዝባዊ አቋሞች በሚገባ ያውቅ ስለነበር ነው። ህዝብ የማይደግፈው ድርጅት ራሱን አወጀ አላወጀ ምንም ፋይዳ አይኖረውም። ብቅ ብሎ ይተናል። ተልእኮው ለባዕድ ከሆነ ደግሞ ውሎ አድሮ ተጋልጦ ውርደትና ሽንፈትን ይከናነባል። ኢህአፓ ሲታወጅ ድርጅት ነበር። የህቡ ትግልን ያወቀ፣ የተደራጀ፣ የተዘጋጀ፣ የማንም ተለጣፊ አልነበረም። ዛሬ ራሳቸውን ድርጅት የሚሉ ግን የድርጅት ፈዛዛ ኮፒ ወይም ቅጂ ያልሆኑ በርክተዋል። ተመስርተናል ብለው ሲያውጁ ሰሚ ያጣሉ። ለምን ስንል ወደ ነሐሴ 26 እይታን ማዞርና ለምን ያ ቀን ታሪካዊ ወይም ባላንደምታ እንደሆነ መረዳትን ይጠይቃል። ትናንት ዛሬ አይደለም የተባለው እንዳለ ሆኖ ግን መሰረታዊ ጉዳዮች ገና አልተቀየሩም። ድርጅትን ድርጅት የሚያሰኙት በመሰረቱ ያው ናቸው። ኢህአፓ አያሌ ችግሮችን ተቋቁሞ ህልውናውን ጠብቆ ቢገኝም ከታወጀ እስከ ዛሬ የደረሰበት ጉዳት ቀላል አይደለም። ደርግ በቀይ ሽብር እልፍ አላፍ አባላቱን ጨርሷል፣ አካለ ስንኩላን አድርጓል፣ አገራቸውና ከወገናቸው ተለይተው በሰው አገር እንዲሰደዱ አድርጓል። ወኔያቸው የገዳቸው የውስጥ አንጃዎች ከጠላት ጋር አብረው ተረባርበውበታል። ከሃዲዎች ከጠላቶቹ ጋር አብረው ጦር ሰብቀውበታል። አገር ገነጣጣዮችና ጠባቦች አቋማቸውን ስላጋለጠና ስለታገላቸው በጠላትነት ፈርጀው አጥቅተውታል። ኢትዮጵያዊነትን በመጠበቁ ክፉ የአገር ጠላቶች ተረባርበውበታል። አድር ባይነትንና ቅጥረኝነትን በመኮነኑ ብቻ ሳይሆን በመታገሉ ከሃዲዎቹና ከርሳ አደሮቹ ሊያጠቁት ሞክረዋል። ይህ የረጅም ዓመታት ጥቃት የመጣው ድርጅቱ ለኢትዮጵያ በመቆሙና ለጥቅማ ጥቅም እጅ አልሰጥም በማለቱ ነው። ይህ አቋሙ ዛሬም አልተቀየረምና ጠላቶቹም አላረፉለትም። አሁንም ቢሆን አሉባልታዎችን በማናፈስ፣ የሐሰት ክሶችን በመደርደር፣ የስም ማጥፋት ዘመቻዎችን በማራገብ ድርጅቱን ከሕዝብ በተለይም ከወጣቱ ክፍል ለመነጠል የሚቅበዘበዙ ብዙዎች ናቸው። ኢህአፓ የጠላቶችን ጥቃት እየተቋቋመ በታሪክ ሂደት መልኩን ሳያሻሽጥ ሁኔታዎቹ ግድ የሚሏቸውን ለውጦች እያደረገ በትግሉ ጸንቶ ቀጥሏል። ሲታወጅ የገባው ቃል ኪዳን ይህ ሲሆን ነው። ከተመሰረተ እስካሁን ቃል ኪዳኑን አክብሮ በትግል ቀጥሏል። ለዚህ ምክንያቱ ሌላ ሳይሆን መሰረቱ ጠንካራ፣ ዓላማውም የኢትዮጵያ በመሆኑ ነው። ኢህአፓና ብዙሃኑ ህዝብ አንድም ሁለትም ናቸው። የኢህአፓ ትግል ስኬታማ መሆን የህዝብ አሸናፊነትን ገላጭ ነው።
ቀድሞ ለፋሽስቶች ያጎረበትን ዛሬም ለጎጠኞች ይንበረከክን የነጻነት ዋጋ ድንበር ውስጥ ከዚያ ነው በዘመናት ግንባርክን አሳየው
ግንባርክን አሳየው
ቀድሞ ለፋሽስቶች ያጎረበትን ዛሬም ለጎጠኞች
ይንበረከክን የነጻነት ዋጋ ድንበር እስከ ዛለ በዘመን አትመረክ
ግንባር ከናሳየው ሉአላዊነትን በክብር ያስከው ያገር ክብር መላሽ ይሐፋውነት ነው የህዝብ ተስፋነ
ግንባር ከናሳየው
ከነነት የሞላው ሁሉንም ያቀፈው አላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አስከክር ኢትዮጵያዊነት ነው እናቸንፋለን
ግንባር ከናሳየው
¡Gracias!